ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ።
በቃ በቴክኖሎጂ ዓለም ላይ አለ የሚባል ቴክኖሎጂ ላይ የሚሰሩ ወይንም አለ የሚባል ትላልቅ ድርጅቶች ላይ የሚሰሩ ቅድም እንዳልኩት ትውልድ ኢትዮጵያዊ ወይንም ፍሬንድስ ኦፍ ኢትዮጵያ
በርናር ላውሬንዲዩን ነው የሰማናቸው። የቴክኖሎጂ ጉዳዮች ከፍተኛ አማካሪ ሲሆኑ ኢትዮጵያንስ ኢንቴክ የተሰኘ ንቅናቄን ከመሰረቱት መካከልም አንዱ ናቸው። ቆየት ብለን ሰፋ ያሉ ሀሳቦቻቸውን እናዳምጣለን።
በጋሸና ግንባር የአርቢትን፣ የአቀትን፣ የዳቦና የጋሸና ከተሞችን ነጻ አውጥቷል።
ዶክተር ለገሰ ቱሉ ናቸው። የኢትዮጵያ መንግስት በትግራይ ኃይሎች ላይ ድል እየተቀዳጀ እንደሆነ አስታውቋል። ይህን የተመለከተ ዘገባን በምሽቱ ይደመጣል። እኚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም ይመራለሁ። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎች እንስማ። ስመኝሽ ቆየ።
አመሰግናለሁ ሀብታሙ። የተባበሩት መንግስታት የዓለም ድርጅት እርዳታ የጫኑ ከ150 በላይ የጭነት ተሽከርካሪዎች መቀሌ መድረሳቸውን አስታውቋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱጃሪክ ትላንት በሰጡት መግለጫ ድርጅቱ ከ5.2 ሚሊዮን በላይ የሚሆነው የትግራይ ሕዝብ የሚያስፈልገውን መጠነ ሰፊ እርዳታ በየለቱ እየላከ መሆኑን አስታውቀዋል። በአካባቢው ባለ ግጭት ምክንያት ወደ አንድ ወር ለተጠጋ ጊዜ ወደ ትግራይ የሚያስገባው መንገድ ተዘግቶ የቆየ መሆኑን ያስታወሱት ቃል አቀባዩ በአማራ ክልልም በደሴና ኮምቦልቻ ለሚገኙ 100 ሺህ ተፈናቃዮች ባለፈው ሳምንት የምግብ እርዳታ መከፋፈሉን ተናግረዋል። በሚቀጥሉት ሳምንታት ውስጥ የዓለም ምግብ ድርጅትና አጋሮቹ ወደ 450 ሺህ ለሚደርሱ ሰዎች የምግብ እርዳታ የሚያቀርቡ መሆኑንም ቃል አቀባዩ አስታውቀዋል። ባለፈው ወር በኒጀር በተደረገ የተቃውሞ ሰልፍ ላይ የፈረንሳይ ጦር ወደ ተቃዋሚ ሰልፈኞች ተኩሰዋል የሚለውን ውንጀላ የፈረንሳይ ጦር ቃል አቀባይ አስተባብሏል። በቀጠናው በከፍተኛ ሁኔታ የሚንቀሳቀሱ እስላማዊ ወታደራዊ ቡድኖችን ለመዋጋት የአፍሪካ ሀገራት እያደረጉ ያሉትን ጥረት ለማገዝ የተላኩትን የፈረንሳይ ወታደሮችን በመቃወም እየተደረጉ ያሉ ሰልፎች በአፍሪካ ሳህል የምትገኘው ኒጀር የደህንነቷ ሁኔታ የበለጠ እንዲያሽቆለቁል አድርጎታል። በፈረንሳይ ላይ የሚካሄደው ተቃውሞ የተቀሰቀሰው የፈረንሳይ ወታደሮች ከእስላማዊ መንግስትና አልቃይዳ ጋር ግንኙነት አላቸው የሚል ሐሰተኛ ወሬ በኢንተርኔት አማካኝነት በመሰራጨቱ ሲሆን የተወሰኑት የፈረንሳይ ወታደሮች በቀጠናው እንዲዋጉ ከተላኩ ከ10 አመት በላይ አልፏቸዋል። የኒጀር ባለስልጣናት 2 ተቃዋሚ ሰልፈኞች መገደላቸውን ያስታወቁ ሲሆን 16 ደግሞ ቆስለዋል። የዓይን እማኞችም የፈረንሳይ ወታደሮቹ ወደ ሰልፈኞች ሲተኩሱ ማየታቸውን ለፈረንሳይ ቴሌቪዥን በሰጡት ቃል ተናግረዋል። የፈረንሳይ ጦር አዛዥ ቃል አቀባይ የሆኑት ኮሎኔል ፓስካል ኢያኒ ግን የፈረንሳይ ወታደሮች ወደ ህዝቡ አልተኮሱም፣ አመጸኛ ተቃዋሚዎችን ለማስቆም ወታደሮች የተኮሱት ከህዝቡ በላይና ፊት ለፊት ነው በማለት ምላሽ ሰጥተዋል። ኦሚክሮን በተሰኘው አዲሱ የኮሮና ቫይረስ ዝርያ የተያዘ የመጀመሪያው ሰው በዩናይትድ ስቴትስ ካሊፎርኒያ ግዛት መገኘቱን የሀገሪቱ የጤና ባለሙያዎች ትላንት አስታውቀዋል። ቫይረሱ የተገኘበት ሰው ከደቡብ አፍሪካ ወደ ዩናይትድ ስቴትስ የተመለሰው ህዳር 13 ቀን ሲሆን ቫይረሱ እንዳለበት የታወቀው ሰኞ ዕለት መሆኑን የሀገሪቱ ከፍተኛ የተላላፊ በሽታዎች አዋቂና የፕሬዝዳንት ጆ ባይደን የጤና አማካሪ ዶክተር አንቶኒ ፋውቺ ተናግረዋል። ግለሰቡ ቀላል የኮሮና ቫይረስ ምልክቶች እንደታየበትና ራሱን አግሎ መቀመጡን እንዲሁም ከህመሙ እያገገመ መሆኑን ዶክተር ፋውቺ ተናግረዋል። ፋውቺ አክለው ግለሰቡ ሙሉ ለሙሉ የተከተበ መሆኑንና የማበረታቻ ክትባቱን ግን እንዳልወሰደ ገልጸዋል። ቫይረሱ ከተገኘበት ግለሰብ ጋር ንክኪ የነበራቸው በተደረገላቸው ምርመራ የኮሮና ቫይረስ እንዳልተገኘባቸውም ፋውቺ ተናግረዋል። የዩናይትድ ስቴትስ ኦሚክሮን ቫይረስ ከተገኘባቸው 24 ሀገራት ዝርዝር ውስጥ እንድትገባ ያደረጋት ሲሆን ፋውቺ የጤና ተመራማሪዎች ቫይረሱ ስለሚተላለፍበት ፍጥነትና አሁን በስራ ላይ ያሉት ክትባቶች በምን ያክል መጠን እንደሚከላከሉ በሚቀጥሉት 2 ሳምንታት ውስጥ ሊያውቁ እንደሚችሉ አስረድተዋል። የባይደን አስተዳደር አዲስ የተከሰተውን የኦሚክሮን የኮቪድ-19 ቫይረስ ዝርያ ለመቋቋም ሲባል ወደ ዩናይትድ ስቴትስ በሚመጡ መንገደኞች ላይ ጥብቅ መስፈርትና መመሪያ ለማውጣት እየተዘጋጀ ሲሆን መመሪያው መንገደኞች ተከተቡ ማለት የተከተቡም ወደ ዩናይትድ ስቴትስ ከሚጓዙበት አንድ ቀን ቀደም ብለው የኮቪድ-19 ምርመራ ማድረግ ያለባቸው መሆኑን እንደሚያዝ ተነግሯል። ዩናይትድ ስቴትስ ውስጥ በሚቺጋን ክፍለ ግዛት ከዲትሮይት ከተማ 48 ኪሎ ሜትር ርቆ ኦክላንድ ውስጥ በሚገኝ ሁለተኛ ደረጃ ትምህርት ቤት ውስጥ የ9ኛ ክፍል ተማሪ የሆነ የ15 ዓመት ወጣት በትላንትናው ዕለት በከፈተው ተኩስ አራት ተማሪዎችን ሲገድል ሌሎች 6 ተማሪዎችን ደግሞ ማቁሰሉ ተነግሯል። ስሙ ያልተገለጸው ተጠርጣሪ ተማሪ ምንም ጉዳት ያልደረሰበት ሲሆን ከያዘው መሳሪያ ጭምር በቁጥጥር ስር መዋሉንና የድርጊቱ ምክንያት እየተጣራ መሆኑን ፖሊስ በሰጠው መግለጫ አስታውቋል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስምኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ስምኝሽን ለቀደመው ዘገባ ለቀደሙት ዜናዎች በጅግና መሰግናለን። ጋቢና ቪኦኤን በመመልከት ላይ የምትገኙት ከአሜሪካ ድምጽ ራዲዮ የሚቀርብልኝ የወጣቶች መርሃ ግብር ነው። አብራችሁን ስለሆናችሁ በጅግና መሰግናለን። አሁን ወደ ቀዳሚ ጉዳይ እንሻገር። በመላ ዓለም ላይ በቴክኖሎጂ ዘርፍ የሰመረላቸው በርካታ ኢትዮጵያውያን ቢኖሩም እርስ በርስ የሚያስተሳስራቸው መላ በበቂ ሁኔታ ባለመኖሩ በጋራ ሊያበረክቱት ከሚችሉት ውጤት ርቀዋል። ይህን ለማስተካከል የወጠነ ኢትዮጵያንስ ኢንቴክ የተሰኘ ንቅናቄ ከጥቂት ዓመታት በፊት ተጀምሯል። ወደ 60 በሚጠጉ ከተሞች የሚኖሩ ከ1500 በላይ አባላት ያሉት ንቅናቄን ካስጀመሩት መካከል አንዱ ቤርናር ላውሬንዲዮ ናቸው። የምሽት እንግዳችንም አድርገናቸዋል። አቶ በርናርድ መንግስታትና የቴክኖሎጂ ተቋማትን በማማከር ስራ ላይ የተሰማሩ ናቸው። የኢትዮጵያንስ ኢንቴክን አጀማመር አስቀድመው እንደሚከተል ያስረዱናል።
ጥሩ ቦታ የያዙ በቴክኖሎጂ ዓለሙ ላይ የኢትዮጵያን ተፈላጊዎችና የፍሬንድስ ኦፍ ኢትዮጵያ የምንላቸው በጣም ብዙ ስላሉ እነዚህን ሰዎችን እንዴት ነው የምናገናኘውና እንደ ኔትወርክ የምንፈጥረው ብለን ነው የተነሳ ነውና ይህ ኔትወርክ ያው ለብዙ ነገር ወደፊት ሲያስፈልግ አክቲቬት ማድረግ ስለምንችል እንደዛ ብለን ነው የተነሳ ነውና ግን ከሶስት ዓመት በፊት ሳን ፍራንሲስኮ ነበርኩኝና ዝግጅት እናዘጋጅ ነበር። በፓነል ውይይት እያደረገን የትውውቅ መድረክ እያዘጋጀን ሳን ፍራንሲስኮ እና ላቤሪያ አካባቢ በቴክኖሎጂ ዓለም ውስጥ የተሰማሩ የራሳቸው ድርጅት ያላቸው አበሾች ወይም ፍሬንድስ ኦፍ ኢትዮጵያ አንድ ላይ የተገናኘን እነዚህን ቶፒኮች ላይ የተወያየን እንጫወት ነበርና ብዙ ጊዜ ደግሞ የምናስበው በዛም ሰዓት ላይ ኢትዮጵያን እንዴት ነው ወደ በቴክኖሎጂ ዓለም ላይ ዓለምን እንዴት ነው የምናበረታታው በሚልም ብዙ ጊዜ እንወያይ ነበር። ይህ ኔትወርክ ያው አሜሪካ ብቻ ሳይሆን ፈረንሳይም ያሉ ሰዎች አሉ፣ ለንደን የተሰበሰቡ ሰዎች አሉ፣ እንደን ኦፍኮርስ ኢትዮጵያ እና አሰቡ ምንድነው ሲያስፈልግ እንደም እንዳልኩት እነዚህን ሰዎችም አንድ ላይ ሪች አውት ማድረግና አንድ ላይ አንድ ቁም ነገር ላይ መስራት።
እንግዲህ በተለያዩ ዘርፎች የተሳካላቸውን ኢትዮጵያን ታሪክ ብዙ ቦታ እንሰማለን እናያለን። በቴክኖሎጂው መስክ እየተንቀሳቀሱ ያሉ ትልልቅ ድርጅቶችን ትልልቅ ሐሳቦችን የሚያበረክቱ ኢትዮጵያውያን ጉዳይ ግን ያን ያክል ሰምተን አናውቅም ነበር። ይሄንን እንቅስቃሴ ከጀመራችሁ በኋላ ነው የተበቃችሁትን ያክል በቴክኖሎጂው መስክ የተሳካላቸው ጥሩ ብሩህ አምሮ ያላቸውን ሰዎች ለማግኘት ቻላችሁ ወይ?
መጀመሪያ ስንጀምር ምናልባት 30 50 ወንን ጀመርነው ስንገናኝ ስንሰባሰብ እንደዛ ነበር። የሰው ብዛቱ ግን ቅድም እንዳልኩት ነው እነዚህ ሰዎች በጣም በቃ በቴክኖሎጂ ዓለም ላይ አለ የሚባል ቴክኖሎጂ ላይ የሚሰሩ ወይንም አለ የሚባል ትላልቅ ድርጅቶች ላይ የሚሰሩ ቅድም እንዳልኩት ትውልድ ኢትዮጵያዊ ወይንም ፍሬንድስ ኦፍ ኢትዮጵያ በጣም እንደውም የግሩፕ እየበዛ ሲመጣ እኛ አትሊስት እኔ ማለት እችላለሁ በጣም ተደስቼና ገርሞኝም ነበር። ቢኮዝ ብዙ ጊዜ አንገናኝም አንተዋወቅም፣ ግን በጣም ትላልቅ እንደውም አላፊነት ያላቸውና ቴክኖሎጂ ዓለም ላይ ትላልቅ ዲሲዥንዞች የሚወስዱ ሰዎች ናቸው እዚህ ኔትወርክ ላይ የተቀናቀሩትና ምናልባት አንድ ሁለት ምን ቁም ነገር ተሰራ የሚለው ከተነሳ አሁን ለምሳሌ ከኦልሞስት አሁን ሁለት ዓመት በፊት ነበረ ወደ ሲሊኮን ቫሊ አንድ ዴሊጌሽን ለማምጣት ፈልጌ ነበርና ከፍተኛ ዴሊጌሽን ነው እንግዲህ ያው ሚኒስትሮች አሉ ሚኒስትር ዴታዎች አሉና በፓብሊክ ዘርፉ ማለት ነው። በግል ዘርፉ ደግሞ delegation ላይ ተቀላቅሎ ነበርና ይሄን ጉዞ ለማስተካከት reach out ያደረግነው በዛ ቪዛ ኔትወርክ ኢትዮጵያንስ ኢንቴክ ነበር እና አብዛኛው የተሳኩልን ሚቲንጎች በዛ ኔትወርክ ነበር ኦፍ ኮርስ ሁላችንም ደግሞ የራሳችን ኔትወርክ አክቲቬት አድርገን ነበር ግን በዛ ሰዓት ላይ ኢትዮጵያንስ ኢንቴክ ኔትወርክ ከፍተኛ ሚና ተጫውቶ ነበር ሌላ እንደምታስተውሉ አሁን አንዳንድ ተኩል ይሆናል ግን ኮቪድ እዚህ ሀገር ሲነሳ ኢትዮጵያ ላይ ሲነሳ ያ ሌላም ሀገር ላይ ሲነሳ ሁሉም ሰው ደንግጦ ነበርና በዛ ጊዜ እኔ እንኳን በዛ አክቲቪቲ ላይ ብዙ ማልሳተፍኩኝ ግን በአንድ ቀን ያህል አሁንት ነው ብለ በአንድ ቀን ምንም 48 ሰዓት በማይሆን ጊዜ አንዱ ለሶስት ሰዎች ከዚህ ከኢትዮጵያንስ ኢንቴክ ኔትወርክ ኮቪድ-19ን ቅድመ ዝግጅትና አንዳንድ እነዚህ ፕሮቶኮልዞችን ቴክኖሎጂ መተግበሪያዎችን ለመስራት አንድ ላይ እንሁንና ማን ይመጣል ማን ይቀላቀላል ብሎ ጥሪ አሳልፎ በ48 ሰዓት ነው እስከ 1500 የሚሆኑ ቮለንቲርዞች ተሰበሰቡት እዚህ ፕላትፎርም ላይ እና በጣም የሚገርም ኔትወርክ ነው because ያው ቅድም እንዳልኩ ነው ሲያስፈልግ ብቻ ይሄን ኔትወርክ አክቲቬት ማድረግ ይቻላልና በጣም ብዙ ስራዎች ተሰርቷል ከጤና ሚኒስቴር ከኢፒኤችአይ ግን ከዛም በላይ ደግሞ መስራት ይቻላል ወደፊት ሲያስቡ
በዛው ልክ የሚጠየቀው ሌላው ጥያቄ እንደዚህ ያለው ኢትዮጵያን ቢኖርም የተወለዱባት ሀገር ወይንም ደግሞ የሚዛመዱባት ሀገር ኢትዮጵያስ ለቴክኖሎጂው ምን ያክል የተመቸች ናት አሁን ኢትዮጵያ ውስጥ ያለው ሁኔታ እነዚህ ሰዎች መተው ስራ እንዲጀምሩና ውጤታማ እንዲሆኑ ምን ያክል ምቹ ነው የሚል ጥያቄዎችም ይነሳሉ አቶ በርናርድ በአውሮፓም ሆነ በአሜሪካ ያለውን አሰራር አይተሃል ከኢትዮጵያ መንግስት ጋርም ከስራ ፈጠራ ጋር በተገናኙ እንቅስቃሴዎችና ስራዎችን ስታደርግ እንደሰነበትከው አውቃለሁ ከዛ ጋር አያይዘህ በርግጥ የነዚህን ሰዎች ችሎታና ብቃት ለመጠቀም የሚያስችል ምህዳር ኢትዮጵያ ውስጥ አለ ወይ
አዎ በጣም ጥሩ ጥያቄ ነው by the way ያነሳው አፍታሙ because on one now ደሞ ግባችን የዚህ ኔትወርክ ምንድን ነበር እነዚህን ግሩፖች ለምሳሌ የለንደን ያለው ግሩፕ ፓሪስ ያለው ግሩፕ አዲስ አበባ ያለው ግሩፕ ሲሊኮን ቫሊ ዋሽንግተን ዲሲ እንደዛ ያለ እነዚህን ግሩፖች ተሰስረ መፍጠርና የመተዋወቅ ከዛም አልፎ ደግሞ የሀገራችን ያለው የቴክኖሎጂ እንቅስቃሴ ያመለካከቱን መቀየር እና አንዳንድ ነገሮች ላይ እነዚህ ሰዎች ለንደን ሲሊኮን ቫሊ ያሉ ሰዎች እንዲሳተፉ በምን ላይ ነው የሚሳተፉት ወይንም በኢንቨስትመንት ወይንም በአድቫይዘሪ የመሳሰሉትና አሁን ከዚህ በፊት አይ ቲንክ አገራችን ላይ የሚደረጉ እንቅስቃሴዎች ወይንም ድርጅቶች አዳዲስ እነዚህ ስታርታፖች ምንላቸው አይታወቁምና አሁን አይ ቲንክ ይሄ ኔትወርክ አንድ ሚና አት ሊስት የነበረው በእነዚህ ድርጅቶች ማስተዋወቅ ነው እና በጣም ቆንጆ እንቅስቃሴዎች ይታያሉ በዚህ ስነምድር በኢትዮጵያን ስታርታፕ ኢኮሲስተም በጣም አዳዲስ ሐሳቦች አዳዲስ ኢኖቬሽንስ በጣም ይታያሉና ብዙ ጊዜ ደግሞ ሰው የሚመስለው በፋይናንሻል ቴክኖሎጂ ብቻ ይመስላል ግን በብዙ መስክ በአግሪካልቸር በረው በግብርና በጤና በጣም ብዙ መስኮች ላይ የሚንቀሳቀሱ ስታርታፖች አሉና አይ ቲንክ የሱን አመለካከት ቀይሯል ይሄ ኔትወርክ because ያው እነዚህን ኢንፎርሜሽንስ ለምንከባበል አሁን ያመለካከት ሲቀየር ደግሞ ምን ይሆናል ማለት ነው so invest ለማድረግ more ይነሳሳል ማለት ነው እና ያያየነው ነው አሁን እንደምታውቁ ኢትዮጵያ ምናልባት ከ3 4 አመት በፊት የኢንጀል ኢንቨስትመንት ቮሊዩም በሚሊዮንም አይቆጠርም ነበር በሺም አይቆጠርም ነበር ግን አሁን ቀስ ብለን ወደ ሚሊዮኖች እየገባን ነው እንደምታውቁ አሁን ለምሳሌ ባለፈው አመት አሪፍ $3.5 million ሬዝ ያደረገ ድርጅት ነው አብዛኛው እነዚህ ሰዎች ኢንቨስት ያደርጉት ከአሜሪካ ናቸው እና ከሌላም አውሮፓ ሀገሮች እና ኦፍ ኮርስ ደግሞ ከኢትዮጵያም ኢንቨስት ያደርጉ ሰዎች አሉ ግን ይሄ እንግዲህ ዝም ብሎ ከመሬት ተነስቶ አይደለም እነዚህ ሰዎች ኢንቨስት የሚያደርጉት ኢንፎርሜሽን እየተቀባበሉ እንዴት ነው ይሄ በጣም ሪስኪ ኢንቨስትመንት ነው እየተጠያየቁ ነው እዚህ ላይ የገቡበትና ይሄ በጣም ኢምፖርታንት ነው because እዚህ ስነምድር ላይ በጣም የተቸገር ነው የአክሰስ ቱ ፋይናንስ ችግር ነው እና እነዚህ ከዲያስፖራ የሚመጡ ሰዎች ኢንቨስት ያደርጉ በጣም ትልቅ ሚና ይጫወታሉ ማለት ነው በጣም ኢምፖርታንት የምለው ነጥብ ነው ሁለተኛው ነጥብ ደግሞ በአድቫይስ አሁን ለምሳሌ ስታርታፕ ከዛ ከሲሊኮን ቫሊ ስንመለስ የስታርታፕ ረቂቃዎች እናዘጋጅ ተባብለን በዴሌጌሽን ማለት ነው ሰርተንበታልና አሁን ምናልባት ከነዚህ ከዚህ ሁለት ወር በኋላ ወይንም ከሶስት ወር በኋላ ረቂቅ አዋጁ አፕሩቭ እንደሚደረግ ነው።
በርናርዶን እናመሰግናለን ከሳቸው ጋር ያደረግነው ዘለግ ያለ ቆይታ በዌብሳይታችን ላይ ስለሚቀመጥ በዚያ ሄዳችሁ እንድታዳምጡት እንጋብዛለን። በመከታተል ላይ የምትገኙት ጋቢና ቪኦኤ ነው። ከአሜሪካ ድምጽ ራዲዮ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። ወደ ቀጣዩ ዘገባ ስንሻገር የኢትዮጵያ መከላከያ ሰራዊትና ልዩ ልዩ የጸጥታ ኃይሎች መንግስት በአሸባሪነት በፈረጀው ህወሓት ታጣቂዎች ቁጥጥር ስር የነበሩ ብዙ ቦታዎችን በጥቂት ቀናት ማስለቀቃቸውን የመንግስት አገልግሎት ሚኒስቴር ይፋ አድርጓል። የማጥቃት እርምጃውን መቀጠሉን ገልጿል። ህወሓት በበኩሉ መንግስት በሲቪል ቦታዎች ላይ ያነጣጠረ ጉዳት አድርሷል ሲል ከሷል። መለስካቸው አማሃ ዝርዝር አለው።
የኮሙኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በሰጡት መግለጫ የወደፊት ድሎች ማስፈንጠሪያ ያሉትን ወታደራዊ ድል በጋሸና ግንባር የኢትዮጵያ መከላከያ ሰራዊት የአማራ ልዩ ኃይልና ፋኖ በቅንጅት በሰነዘሩት ጥቃት መከላከያቸውን ተናግረዋል። ይህ ድል ለኢትዮጵያ ህዝብ ሐሴትን ያጎናጸፈ ለጠላት ደግሞ የማይጠገም ስብራት ነው ያሉትን በዚህ ግንባር የተገኘውን ድል ያጠቃልላቸውን ስፍራዎች ጭምር በስም ዘርዝረዋል።
በጋሸና ግንባር የአርቢትን፣ የአቀትን፣ የዳቦና የጋሸና ከተሞችን ነጻ አውጥቷል። በዚህ ግንባር ጠላት ለበርካታ ወራት የዘረፈውን ሀብት በመጠቀም በወረራ ያዘውን የአካባቢውን ሲቪል ማህበረሰብ በማስገደድ የገነባውን ባለብዙ እርከን የኮንክሪት ምሽግ በተቀናጀ እቅድ የአመራር ጥበብና ቴክኖሎጂ በመታገዝ በአነስተኛ ሰብአዊና ቁሳዊ መስዋዕትነት በኩር ጠቅላይ ሚኒስትራችን በሚመሩ የቁርጥ ቀን የኢትዮጵያ ልጆች ምሽጉ ተሰብሯል። በዚሁ ግንባር በርካታ የነፍስ ወከፍ የቡድንና ከባድ መሳሪያዎች በወገን ጦር ተማርኳል። የወገን ጦር ጋሸናን መቆጣጠሩ ጠላት በላሊበላና በሰቆጣ ወልዲያና ደሴ የተቆጣጠራቸውን አካባቢዎች በአጭር ጊዜ ውስጥ ለማጽዳት መንገዱን የተመቻቸ ያደርጓል።
ሚኒስትሩ አክለውም የመልሶ ማጥቃቱ ዘመቻ የተጀመረው በሁሉም ግንባር ነው ብለዋል። በዚህ ዘመቻ ህብረ ብሔራዊ አንድነት ተብሎ በተሰየመው የመልሶ ማጥቃት ዘመቻ በወረራውና በሸዋ ግንባሮችም ጥቂት የማይባሉ ስፍራዎች ከወረራ ነጻ ወጥተዋል ብለዋል ዶክተር ለገሰ ቱሉ።
በወረራው ግንባር የጃማ ደጎሎ፣ ወረራው፣ ገነቴ፣ ፍንጮፍቱ፣ አቀስታ ከተሞች በጀግኖቹ የመከላከያ ሰራዊት፣ የአማራ ልዩ ኃይል፣ የአማራ ሚሊሻና ፋኖ በጥምረት ባደረጉት ተጋድሎ ከአሸባሪ ኃይል ሙሉ በሙሉ ነጻ ሆኖ በወገን ጦር ስር ሆነዋል። ጀግኖቹም ይህን አካባቢ በመቆጣጠር ወደፊት አቅጣጫ እየገሰገሱ ይገኛሉ። በሸዋ ግንባር የመዘዙ በጥምረት ባደረጉት ሸዋሮቢትና አካባቢው እንዲሁም ራሳና አካባቢው ጀግኖቹ የመከላከያ ሰራዊት፣ የአማራ ልዩ ኃይል፣ የአማራ ሚሊሻና ፋኖ በጥምረት ባደረጉት ተጋድሎ ከአሸባሪ ህወሓት ነጻ ወጥቷል። ጀግኖቹም ከህብረተሰቡ ጋር በተቀናጀ መልኩ ወደፊት እየገሰገሱ ይገኛሉ።
ባለፈው ሳምንት መጨረሻ ላይ በምስራቅ ግንባር በካሳጊታ የኢትዮጵያ መከላከያ ሰራዊትና የአፋር ልዩ ኃይል ካገኘው ድል በኋላ ሰራዊቱ ጥቃቱን ቀጥሎ የተገኘውን ድል ሚኒስትሩ ዘርዝረዋል።
በምስራቅ ግንባር ቀደም ሲል በጀግኖቹ የመከላከያ ሰራዊት፣ የአፋር ልዩ ኃይልና ሚሊሻ ጥምረት ባደረጉት ተጋድሎ ነጻ የወጡት የአሳግታ፣ ቡርቃ፣ ዋኢማ፣ ጪፍቱ፣ ድሬሮቃ፣ ጭፍራ፣ አለሌ፣ ሱሉላ ከተሞች ሙሉ በሙሉ ከጠላት ጸድቶ የአካባቢው አስተዳደር ወደ ቦታው በመመለስ አካባቢዎቹን መልሶ የማደራጀት ተግባር እያከናወነ ይገኛል።
የህወሓት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው የትግራይ መንግስት ማዕከላዊ እዝ ብለው የጠሩት አካል ያለውን ነባራዊ ሁኔታ በሚገባ በመቃኘት ቀጣዩን እርምጃ ለመውሰድ ከውሳኔ ደርሰዋል ሲሉ ተናግረዋል። በትናንትናው ዕለትም የኢትዮጵያ መንግስት በተከዜ ሃይድሮ ኤሌክትሪክ ኃይል ማመንጫ ግድብ ላይ ጥቃት ፈጽሟል ሲሉ አቶ ጌታቸው ከሰዋል። በተቃራኒው የኢትዮጵያ መንግስት በሰጠው ምላሽ የተከዜ የውሃ ኃይል ማመንጫ ግድብ በመንግስት ተመቷል በሚል በሽብርተኛው የህወሓት ቡድንና በአቀንቃኞቹ የሚናፈሰው ወሬ ሐሰት ነው ሲል አስተባብሏል። ቀደም ሲል ተመሳሳይ የሐሰት ፕሮፓጋንዳ ተነስቶ እንደነበረ ያስታወሰው ይህ የመንግስት ምላሽ በመንግስት የተመታው የተከዜ ግድብ ሳይሆን ተከዜን ተሻግሮ ወረራ የፈጸመው ቡድን ነው ብሏል። ፕሮፓጋንዳውን እውነት ለማስመሰልም በግድቡ ላይ አላዋቂ ስራ ቢፈጸም ከፍተኛ ጉዳት ሊደርስ እንደሚችል ጠቁሞ ከግድቡ በታች በሚገኙ ስፍራዎች የሚኖሩ ዜጎች ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ አብራችሁን ስላላችሁ በእጅጉ ደስ ብሎናል። እናመሰግናለንም። መለስካቸውን ለቀደመው ዘገባ አመሰግናለሁ። ኦሚክሮን ዓለምን ስጋት ላይ የጣለ አዲስ የኮሮና ቫይረስ ዝርያ ነው። ይህን በተመለከተ በዩናይትድ ስቴትስ ውስጥ እየተደረጉ ያሉ እንቅስቃሴዎችን ስመኝሽ ቆየ በቀጣዩ ዘገባ ታስቃኝናለች።
አዲሱ የሰው ልጅ ጠላት ኦሚክሮን የሚል ስያሜ ተሰጥቶታል። በከፍተኛ ሁኔታ የሚተላለፈው ይህ የኮሮና ቫይረስ ዝርያ ለመጀመሪያ ጊዜ የተገኘው በደቡብ አፍሪካ ተመራማሪዎች ሲሆን ስያሜውን ያገኘው ከግሪክ ፊደላት ነው።
This variant is a cause for concern, not a cause for panic.
አዲሱ ዝርያ ሊያሳስብ እንጂ ሊያስደነግጥ አይገባም። በዓለም ላይ ካለው ክትባት ሁሉ ምርጥ የሆነ ክትባት፣ ምርጥ መድኃኒት፣ ምርጥ ተመራማሪዎች አሉን። እናም በየለቱ አዳዲስ ነገር እያወቅን ነው። ይህንንም ዝርያ በሽብርና ግራ መጋባት ሳይሆን በሳይንስ በእውቀት ላይ የተመሰረተ ውሳኔና በፍጥነት እንዋጋዋለን።
አዲሱ የኮቪድ ዝርያ ከታወቀ ከጥቂት ጊዜ በኋላ የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ወደ ደቡብ አፍሪካ ጉዞ እንዳይደረግ እገዳ ጥለዋል። ይህ ውሳኔ ግን የደቡብ አፍሪካ ፕሬዝዳንት የሆኑትን ሲሪል ራማፎሳን አስቆጥቷቸዋል።
These restrictions are completely unjustified.
እነዚህ ግዳዎች ምንም አይነት ምክንያታዊነት የሌላቸውና ባልተገባ መልኩ ሀገራችንንና በደቡብ አፍሪካ የሚገኙ ተማማች ሀገሮችን የሚያገል ነው። የጉዞ ግዳው በሳይንስ ያልተደገፈና የቫይረሱን ስርጭት ለመግታትም የማይጠቅም ነው።
ባይደን በበኩላቸው የጉዞ እገዳውን ያሳለፉት የበለጡ አሜሪካውያን እንዲከተቡና መከላከያ እርምጃዎችን እንዲወስዱ ግዜ ለመስጠት መሆኑን በመግለጽ ውሳኔያቸውን ተከላክለውታል።
Very day the World Health Organization identified the new variant. I took immediate steps to restrict
የዓለም ጤና ድርጅት አዲሱ ቫይረስ መገኘቱን ባሳወቀበት ዕለት ጀምሮ ወዲያውኑ ወደ ደቡብ አፍሪካ የሚደረገው ጉዞ እንዲታገድ እርምጃ ወስጃለሁ። በርግጥ የጉዞ እገዳው የኦሚክሮን ቫይረስ ስርጭት ፍጥነት ያዘገየዋል እንጂ አይከላከለውም። ግን ጊዜ ይሰጠናል። እርምጃዎችን ለመውሰድ ጊዜ ይሰጠናል።
ዶክተር ታይሰን ቤል በቨርጂኒያ ዩኒቨርሲቲ የሕክምና ረዳት ፕሮፌሰር ሲሆኑ ተመራማሪዎች ስለ አዲሱ የኮሮና ዝርያ ገና ብዙ የማያውቁት እንዳለ ይገልጻሉ። ለምሳሌ የበለጠ አደገኛ ይሆን እንደሆን አይታወቅም። ያ ባልታወቀበት ሁኔታ ደግሞ ትክክለኛ እርምጃ ምን መሆን እንዳለበት ማወቅ ያስቸግራል ይላሉ።
Both sides of this argument have good points. I think that if you look at where the virus has
በሁለቱም ወገን ያሉ ክርክሮች ጥሩ ነጥቦች አሏቸው። አሁን አዲሱ ኦሚክሮን ዝርያ የተገኘባቸው ቦታዎች ብዙ ሀገራት ናቸው። በአውሮፓ ያሉ በርካታ ሀገራትና በቀጥታ ከደቡብ አፍሪካ ወይንም በደቡብ አፍሪካ ከሚገኙ ሀገራት ጋር ግንኙነት የሌላቸው ሰዎች ላይም ተገኝቷል። ስለዚህ ውሳኔው የሚያገለ ተደርጎ መታየቱ ትክክል ነው። በጉዞ ክልከላው ላይ የተጠቀሱት ሀገራት ዝርያው ተገኝቶባቸው ከተለዩ ሀገራት ጋር አይገናኙም። በሌላ በኩል የባይደን አስተዳደር ዶክተር አንቶኒ ፋውቺ እና ሌሎች ደግሞ ቫይረሱ በፍጥነት እንዳይሰራጭ ለማድረግ ጊዜ ለማግኘት እየሞከሩ ነው።
ፕሬዝዳንት ባይደን ክትባቱን ያልወሰዱ አሜሪካውያን እንዲከተቡ እየወተወቱ ሲሆን የተከተቡና የማበረታቻ ክትባት መውሰድ የሚችሉ ደግሞ እንዲወስዱ ጠይቀዋል። ዶክተር ቤል ይሄ ሳይንሱን የተከተለ ምክር መሆኑን ገልጸው ለአሜሪካኖች ብቻ የሚውል እንዳልሆነም ተናግረዋል።
This really should be a wake up call that we need to do as much as we can to get the global population vaccinated.
የዓለም ህዝብ ክትባቱን እንዲወስድ ማድረግ ያለብን ሁሉ ማድረግ እንዳለብን የሚያነቃ ደወል መሆን አለበት። ምክንያቱም ቫይረሱ በከፍተኛ ሁኔታ ከተዘዋወረና አዳዲስ ዝርያዎች ከተፈጠሩ ውጤታማ በሆነ ክትባት ሁኔታውን ማስተካከል አለብን።
አዳዲስ የኮቪድ ዝርያዎች መገኘታቸውን መቀጠሉን ተከትሎ የህክምና ባለሙያዎች መላልሰው አንድ አይነት ምክር ይመክራሉ። አዛውንትና ወጣት አሜሪካውያን የፊት ጭንብል መጠቀም እንዲቀጥሉ፣ ርቀታቸውን እንዲጠብቁና ክትባቱን እንዲወስዱ።
ስመኝሽን አመሰግናለሁ። ቀጣዩና የመጨረሻው ዘገባችን አንድ የቴክኖሎጂ ውጤትን ያስተዋውቀናል። የካሊፎርኒያ ክላንድ ግዛት ነዋሪ ሆነው ወጣት ዴመን ማክዳፊ በግድግዳ ላይ ያሉ ስዕሎች፣ ፎቶግራፎች እና የግራፊክ ስራዎች ከድምጽ ጋር ተዋህደው ህይወት ያላቸውና ተንቀሳቃሽ እንዲሆኑ እያደረገ ይገኛል። የማት ዲብልሰን ዘገባ ኤደን ገረመው እንደሚከተለው ታሰማናለች።
ز በካሊፎርኒያ ኦክላንድ ግዛት ካሉት የጎዳና ላይ የግድግዳ ስዕሎች አንዱ ከግማሽ ምዕተ ዓመት በፊት ለጥቁሮች ነጻነት ሲዋጉ በነበሩት ብላክ ፓንተርስ በተሰኙ በጥቁሮች መብት ቡድን ተዋጊ አባላት ምስል ያጌጠ ነው። ቲሞቲ ቢ በተሰኘው ሰዓሊ የተሳለው ይህ ስዕል ጠንካራ የሆነ መልእክት አለው። ነገር ግን የስልክ ካሜራውን አውጥተው ቢደቅኑበት ደግሞ ወሬም ያወራል። ዳንኤል ማክደፊ የፈጠረው ቴክኖሎጂ እነዚህ ስዕሎች በምህጻረ ቃሉ AR ተብሎ የሚታወቀውን Augmented Reality ቴክኖሎጂ የተሰኘ ቴክኖሎጂን በመጠቀም ወደ ህይወት እንዲመጡ ያደርጓቸዋል። የመተግበሪያው መስራች ዴመን ማክደፊ
የሰራሁት
ብላክ ተርሚኔት AR ወይንም የጥቁሮች የመጨረሻው የባህል መሰነጃ የሚሆን Augmented ቴክኖሎጂ የተሰኘ የገዘፈ ቴክኖሎጂ ዘዴ ነው።
ማክደፊ ጸሐፊና የታሪክ ምሁር ሲሆን ታሪክ የበለጠ ለማህበረሰቡ ተደራሽ እንዲሆን እሻለሁ ይላል። ማክደፊ የኮቪድ-19 ወረርሽኝ በጀመረበትና ነገሮች በተዘጋጉበት ወቅት ነበር ራሱን AR የተሰኘውን ቴክኖሎጂ ያስተማረው። ከዛም ብላክ ተርሚኔት የተሰኘ ነጻ መተግበሪያ በመስራት ሌሎች ሰዎችም እንዲጠቀሙ ማድረግ ጀመረ። ማክደፊ ቴክኖሎጂው እንዴት እንደሚሰራ እንዲህ ያስረዳል።
The camera is using computer vision. They see a target.
ካሜራው የኮምፒውተሩን እይታ እንዲጠቀም እናደርጋለን። ከዚያም አንድ ነገር ላይ ያተኩራል። ከዚያ በራሴ ቴክኖሎጂ በመጠቀም ካሜራው የሚሰራውን ነገር አዘዋለሁ። ለምሳሌ ለካሜራው ይሄንን $20 ኖት ላይ ያለውን ምስል በሌላ ሰው ምስል ቀይረው ብያዘዋለሁ ማለት ነው።
ማክደፊ በኦክላንድ ከተማ ዙሪያ ከብላክ ፓንተርስ የጥቁሮች እንቅስቃሴ ቡድን ጋር የተያያዙ ምስሎች ወደ ህይወት እንዲመጡ አድርጓል። ይሄ ታዲያ የመጀመሪያው ነው ማለት ይቻላል። ሌሎች እንቅስቃሴዎችም አሉት። ማክደፊ ልክ እንደዚህ አይነቱ በታንዛኒያ እንዳለው ወጣት ሁሉ ሌሎችም ቴክኖሎጂውን በመጠቀም የሚፈልጓቸውን ምስሎች ወደ ህይወት እንዲመጡ ማድረግ እንዲችሉ እያደረገ ነው። ማክደፊ የራሱ የሆነ ድረገጽ ያለው ሲሆን ማንኛውም ሰው በዛ በመጠቀም የራሱን AR ጥበብ ስራ መፍጠር ይችላል ይላል።
ህልሜ በተለያዩ አካባቢዎች ይኖሩ የነበሩ ሰዎችን ፎቶዎች ማሰባሰብ ነው። ለምሳሌ አንተ የአያቶችን ፎቶግራፍ አምጥተህ በዚህ ቴክኖሎጂ በመጠቀም ምን እያደረጉ እያወሩ እንደነበረ ማሳየት ትችላለህ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምፅ። አሁን የዕለቱን ምርጥ ሙዚቃ የምንገባበዝበት ሰዓት ነው። ሰላም በሚል የምረዋ ቡድን አባላት ቀጣዩ ሙዚቃ ያሰሙናል።
ለሰው ልጆች ፍቅር፣ ለሰው ልጆች ሰላም፣
ያንጋፈውን ድምፃዊ ማህሙድ አህመድን ቀደም ስራ ነው በድጋሚ ተጫወቱልን። አብራችሁ ሆናችሁ እናመሰግናለን። አድማጮቻችን በመስተንግዶ ሀብታሙ ስዩም፣ በድምፅና ምስል ምህንድስና ደግሞ ንጉሱ ታምሬ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።